The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አረቡ መጋቢት 15 2013 ዓመተ ምህረት ዝግጅታችን ጀመረ። በትግራይ ክልል አክሱም ከተማ ከ100 በላይ ሰዎች መገደላቸውንና ከፍተኛ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ።
ዛይደን መረጃ በማስተባበር ሰዎች በማነጋገር የተጎጂ ቤተሰቦች አካል በማግኘት ሰነዶች በሚመለከታቸው አካላት ጋታሉ ሆስፒታሎች የቀበሌ ጊዜያዊ አስተዳደር ኃላፊዎች እነዚህ ከተለያዩ አካላት ያገኘነ መረጃ እንደሚያመለክተው ከህዳር 9 ጀምሮ እስካሁን የተለያዩ ከፍተኛ የሆኑ ሰብአዊ መብት ጥሰቶች እየደረሱ እንደሆነ ነው።
የኮሚሽኑ የምርመራና ክትትል ከፍተኛ ማካሪ አቶ አስመላሽ ዮሐንስ ናቸው። ሙሉ ዘገባው ባብየረስ ይቀርባል። እና እስጥልኝ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪያምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ ስለ ኮቪድ-19 ስርጭት ይዞታና እያደረሰ ስላለው ጉዳት ከኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ጋር ውይይት አካሂደዋል። ኮቪድ-19 የከፋ ጉዳት እያደረሰና በተለይም የጽኑ ህሙማን ተጠቂዎች ቁጥር በሀገሪቱ ካለው የጽኑ ህሙማን የማስተናገድ አቅም አንጻር በከፍተኛ ሁኔታ እየጨመረ ከመሆኑም በላይ በያዝነው ወር ብቻ በጤና ተቋም ደረጃ ከፍተኛው የሞት መጠን እንደተመዘገበ ዜናው ጨምሮ አስቷል። በመሆኑም የሃይማኖት አባቶች ተከታዮቻቸው ራሳቸውን እንዲጠብቁ የአፍና አፍንጫ መሸፈኛ ጭንብል በአግባቡ እንዲያደርጉና በየትኛውም ሁኔታ ሲገኙ አካላዊ ርቀታቸውን እንዲጠብቁ ማስተማር እንደሚገባቸው ዶክተር ሊያ አሳስበዋል። ሁሉም የሃይማኖት ተቋማት የሚሄዱ ምዕመናን ሁሉ በተምነቶች ተፈጻሚ እንዲሆኑ ያወጧቸው ደንቦች እንዲያከብሩ ጠይቀዋል። የጉባኤው የበላይ ጠባቂ አባቶችም ስርጭቱን ለመከላከል አስፈላጊውን መመሪያ በየተቋማቸው እንደሚሰጡ ማሳወቃቸውን ከሃይማኖት ተቋማት ጉባኤው የተገኘውን መረጃ ጠቅሶ የወጣ የሀገር ውስጥ ዘገባ አመልክቷል። በሌላ የጤና ነክ ዜና የዓለም ቲቪ ቀን መድረክ የቲቪ በሽታን ለመክታት ጊዜው አሁን ነው በሚል መሪ ቃል እየተካሄደ ነው። የኢትዮጵያ የጤና ሚኒስቴር ዴኤታ ዶክተር ደረጀ ድጉማ በጉባኤው መክፈቻ ባደረጉት ንግግር በተሰሩ ስራዎች ከፍተኛ መሻሻል ይኖር እንጂ አሁንም ኢትዮጵያ በዓለም አቀፍ ደረጃ በቲቪ በሽታ እየተጠቁ ካሉ 30 ሀገሮች አንዷ በመሆኗ ብዙ ስራዎች ይጠብቁናል ብለዋል። በአመት 157,000 ሰዎች በቲቪ እንደሚያዙና ከነዚህ መካከል 21,000 ሰዎች በየአመቱ ለህልፈት እንደሚዳረጉ የጠቆሙት ዶክተር ደረጀ በሽታው እንደሚገኝባቸው ከሚታሰቡ ሰዎች 29 በመቶ ያህሉ ወደ ህክምና አይመጡም ሲሉ ተናግረዋል። በተጨማሪም መድኃኒት የተላመደ ቲቪ ስርጭት መጨመሩን በሽታው እንደሚገኝባቸው ከሚታሰቡ ሰዎች ውስጥ መለየት የተቻለው 41 በመቶ ያህሉን መሆኑን ጠቅሰው በሽታውን ለመከላከል ትኩረት ሊደረግ እንደሚገባ አሳስበዋል። በአዲስ አበባ ዩኒቨርሲቲ የውስጥ ደዌና የሳምባ ልዩ ሐኪም ዶክተር አምሳሉ በቀለ በበኩላቸው የቲቪና የኮሮና በሽታ ምልክቶች ተመሳሳይ በመሆናቸው ሳል ያላቸው ሰዎች ኮሮና እንደያዛቸው በማሰብ በቤታቸው የመቆየት አዝማሚያ ማሳየታቸውን ገልጸው ሳል በተለይም 2 ሳምንትና ከዛ በላይ የቆየ ሳል ሲኖር የቲቪ ምርመራ ማድረግ እንደሚያስፈልግ መክረዋል። በተያያዘ ዜና የዓለም የጤና ድርጅት የሳምባ ነቀርሳን ወይም ቲቢን ለመከላከል የሚደረገው ጥረት ጨርሶ እየቀረ ነው ብሏል። በየዓመቱ ከአንድ ሚሊዮን በላይ ሰዎችን ህይወት የሚቀጥፈውና ለዘመናት የቆየውን ይህንን እድሜ ጠገብ በሽታ ለአንዴና ለመጨረሻ ጊዜ ለመግታት አስቸኳይ እርምጃ መወሰድ ይኖርበታል ሲልም አስገንዝቧል። የተባበሩት መንግስታቱ የጤና ተቋም የዘንድሮን የዓለም የቲቢ ቀን የሚያከብረው ይህንን ከባድ ማስጠንቀቂያ ከመስጠት ጋር ነው። በዚህ ላይ በመጽሔት ክፍለ ጊዜ ዘገባ ይኖረናል። ትራውስት የኮቪድ-19ን ስርጭት ለመግታት በተወሰደው እርምጃ ተቋርጦ የነበረው ትምህርት የሚቀጥለው ሳምንት ውስጥ እንደሚጀመር የሀገሪቱ የትምህርት ሚኒስቴር አስታውቋል። ትምህርት መጀመሩ የወረርሽኙ ስጋት ቀንሷል ማለት እንዳልሆነ የገለጸው የትምህርት ሚኒስቴር የነበሩት የኮቪድ-19 መከላከያ መንገዶች አሁንም መተግበር ያለባቸው መሆኑን አጥብቆ አሳስቧል። ብርሃነ በርሀ ከአስመራ ቀጣዩን ዘገባ አስተላልፏል።
ከአጸደ ህጻናት እስከ ሁለተኛ ደረጃ ያሉ ተማሪዎች ሐሙስ መጋቢት 23 ትምህርት እንደሚጀምሩ ነው የኤርትራ ትምህርት ሚኒስቴር ያስታወቀው። ትምህርት ዳግም መጀመሩ የኮቪድ-19 ወረርሽኝ ስጋት መቀነሱን የሚያመለክት አለመሆኑን ያስታወቀው የኤርትራ ትምህርት ሚኒስቴር አካዳሚያዊ ትምህርትን ለረጅም ጊዜ መዝጋት በሀገር ልማትና በወጣቶች መጪ ህይወት ላይ የሚያስከትለውን የረጅም ጊዜ ጉዳት ግምት ውስጥ በማስገባት በመንግስት የተወሰደ እርምጃ እንደሆነ ገልጿል። የኮቪድ-19 ወረርሽኝ ስርጭትን ለመቆጣጠር ሲዘወተሩ የነበሩ የአፍና አፍንጫ መሸፈኛ ጭንብል መጠቀም፣ የእጅ ንጽህናን መጠበቅ፣ አካላዊና ማህበራዊ ርቀትን መጠበቅን የመሳሰሉ የመከላከያ መንገዶች በከፍተኛ ንቃትና ዲሲፕሊን መተግበር እንዳለባቸው የኤርትራ ትምህርት ሚኒስቴር አሳስቧል። ከዚህ በተጨማሪ የኤርትራ ጤና ሚኒስቴር በእያንዳንዱ ትምህርት ቤት ተግባራዊ መሆን የሚገባቸው ተጨማሪ የክትትልና የቁጥጥር መመሪያዎችን እንዳዘጋጀ ያስታወቀው የኤርትራ ትምህርት ሚኒስቴር ሁሉም ተማሪዎች፣ መምህራን፣ ወላጆች እንዲሁም ሁሉም የሚመለከታቸው አካላት ለመመሪያው ተግባራዊነት ከፍተኛ ተሳትፎ እንዲያደርጉ የትምህርት ሚኒስቴር ጥሪ አቅርቧል። በቀጣይ የትምህርት አሰጣጡን በሚመለከት ዝርዝር መመሪያ እንደሚያወጣም የኤርትራ የትምህርት ሚኒስቴር አስታውቋል። እንደ አውሮፓውያኑ አቆጣጠር መጋቢት 21 2020 በኤርትራ በኮቪድ-19 የተያዘ ሰው ይፋ መሆኑን ተከትሎ መጋቢት 26 2020 ትምህርት ቤቶች መዘጋታቸው የሚታወስ ሲሆን የኤርትራ መንግስት ከአንድ አመት በኋላ ነው ይህን ትምህርት ቤት የመክፈት እርምጃ እየወሰደ ያለው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ በብዙ መቶ ሺዎች የሚቆጠሩ የአጎራባች የሶማሊያ ስደተኞች የተጠለሉባቸውን ግዙፎቹን ዳዳብና ካኩማ የስደተኛ ካምፖች እንዲዘጉ በዛሬው ዕለት ትዕዛዝ ሰጥታለች። ለተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እቅዱን እንዲያቀርብ የሁለት ሳምንት ጊዜ ተሰጥቶታል ሲል የአገር ደህንነት ሚኒስቴሩ አስታውቋል። በሰሜን ኬንያ የሚገኙት ዳዳብና ካኩማ የስደተኛ ካምፖች ከ410,000 በላይ ስደተኞችን ያስጠለሉ ናቸው። ቁጥራቸው ጥቂት የሆነ ደቡብ ሱዳናውያን ስደተኞችም አሉ። የኬንያ ባለስልጣናት በአውሮፓውያን 2016 ዓመተ ምህረት ውስጥ የብሔራዊ ጸጥታ ስጋት አለን የሚል ምክንያት ሰጥተው ከካኩማ ይበልጥ ለሶማሊያ ድንበር ቀረብ የሚለውን ዳዳብ ካምፕን ለመዝጋት እንደሚፈልጉ አስታውቀው እንደነበረ ይታወሳል። በአሁኑ መመሪያ ግን የኬንያ የአገር ውስጥ ደህንነት ሚኒስትሩ ፍሬድ ማቲያንጊ ለዩኤንኤችሲአር ሁለቱንም ካምፖች የሚዘጋበትን እቅድ እንዲያቀርብ የሁለት ሳምንት ጊዜ ተሰጥቶታል፣ ያለቀ ጉዳይ ነው ሲሉ በትዊተር ገጻቸው ላይ አስፍረዋል። UNHCR በበኩሉ ኬንያ ጥበቃ ለሚያስፈልጋቸው ማግኘታቸውን እንድታረጋግጥ ጠይቀናል፣ በጉዳዩ ላይ መንግስቱን ማነጋገራችንን እንቀጥላለን ሲል አስታውቋል። በኮንጎ ሪፐብሊክ ለበርካታ ዓመታት ስልጣን ላይ የቆዩት ፕሬዚደንቱ ዴኒስ ሳሱ ንጉሶ ለተጨማሪ የአምስት ዓመት የስልጣን ዘመን በከፍተኛ ድምጽ ማሸነፋቸውን የሀገሪቱ የሀገር ደህንነት ሚኒስትር ተናገሩ። ሬይመንድ ዚፌሪ ሙቦሎ ትናንት ባደረጉት ንግግር እንዳስታወቁት ሳሱ ንጉሶ እሁድ ለተሰጡት ድምጾች ውስጥ 88% ነው ያገኙት። ለ36 ዓመታት በዘለቀው የስልጣን ዘመናቸው ላይ ጨምረውበታል። ድምጽ እየተሰጠ በነበረበት ወቅት በድንገት ያረፉት ጊ ብሪ ፓርፌ ኮሌላ ከ8% ያነሰው ድምጽ የተሰጣቸው ሲሆን የተቀረውን ደግሞ 5 ሌሎች እጩዎች ተካፍለውታል። የኮሌላ ቃል አቀባይ እንዳሉት ፕሬዝዳንታዊ እጩ ተፎካካሪው ህይወታቸው በኮቪድ ምክንያት ያለፈው ከብራዛቪል ለህክምና ወደ ፈረንሳይ እየተወሰዱ በነበረበት ጊዜ ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ብራሰልስ ላይ በኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት የሚኒስትሮች ጉባኤ ላይ በሚያደርጉት ንግግር የባይደን አስተዳደር የዩናይትድ ስቴትስን አጋርነት መልሶ ለመገንባትና ለማነቃቃት ያለውን ፍላጎት ይገልጻሉ ተብሎ ተጠብቋል። ሚኒስትሮቹ የሁለት ቀን ጉባኤ ዛሬ የሚያበቃ ሲሆን ብሊንከን ከጉባኤው ውጪ ከተለያዩ አቻዎቻቸው ጋር ውይይቶችን አድርገዋል። ትናንት ከፍተኛው የዩናይትድ ስቴትስ ዲፕሎማት የመጀመሪያቸው በሆነው የኔቶ ጉባኤ ላይ የተሳተፉ ሲሆን የባይደን አስተዳደር የቀደሙት ፕሬዝዳንት ዶናልድ ትራምፕ አስተዳደር ከነበረው የዩናይትድ ስቴትስን ጥቅሞች ቅድሚያ የመስጠት ትኩረት የማይከተል መሆኑን መልእክት አስተላልፈዋል። ዓለም አቀፍ የኮቪድ-19 ዜና የአውሮፓ ህብረት በአባል ሀገሮች ውስጥ የሚመረት የኮቪድ-19 ክትባት ወደ ውጪ መላክን የሚገድብ ሐሳብ ላይ በዛሬው ዕለት እንደሚነጋገር ተጠቁሟል። አውሮፓ ህብረት ላይ ዛሬ የሚቀርበው ረቂቅ ህግ ህብረቱ በ27ቱ አባል ሀገሮች ውስጥ የሚመረት ክትባት ለ6 ሳምንታት ወደ ውጪ እንዳይላክ ለማገድ ፈቃድ ሊያገኝበት እንደሚችል ነው የተመለከተው። የረቂቅ ህጉ ዓላማ በሀገሪቱ ዙሪያ በተፈጠረው የክትባት እጥረት የተነሳ በብዙዎቹ ሀገሮች የክትባት አሰጣጡ ሂደት እየተጓተተ ባለበት በዚህ ወቅት ነው። የብሪታንያና ስዊድኑ የመድኃኒት ኩባንያ አስትራዜኒካ በያዝነው የአውሮፓውያን 2021 ዓመተ ምህረት የመጀመሪያ ሩብ ሊያቀርብ አቅዶ የነበረውን ክትባት መጠን ከግማሽ በሚበልጥ መቁረጡ በርካታ የአውሮፓ ሀገሮችን አስከፍቷል። አህጉሪቱ የተደቀነባት የወረርሽኙ 3ኛ ዙር ማዕበል እንደገና ሆስፒታሎችን እያጨናነቀ ሲሆን አዲስ ዙር የእንቅስቃሴ ክልከላዎችንም አስከትሏል። ከዚህም ሌላ ጉዳዩ ቀድሞም ውጥረት ላይ ያለውን የአውሮፓ ህብረትና የቀድሞዋ አባሉ ብሪታንያን ግንኙነት ያባብሳል ተብሎ ስጋት ፈጥሯል። አድማጮች ለሰዓቱ የተሰናዳው ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእረቡ መጋቢት 15/2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews በአትቪኦኤ amharic የፌስቡክ ገጽ ችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞስ ከአርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። በትግራይ ክልል አክሱም ከተማ ከ100 በላይ ሰዎች መገደላቸውና ከፍተኛ የሰብአዊ መብት ጥሰት መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ጥቃቱ የተፈጸመው በወቅቱ በአክሱም ከተማ በነበሩ የኤርትራ ወታደሮች መሆኑንም የኢትዮጵያ ሰብአዊ መብት ኮሚሽን የምርመራና ክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ ለአሜሪካ ድምጽ ተናግረዋል። በአክሱም ከተማ የተፈጸመው ከፍተኛ የሰብአዊ መብቶች ጥሰት በአጠቃላይ በክልሉ የተሟላ ምርመራ ማድረግ እንደሚያስፈልግ አመላካች መሆኑንም ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስደምጠናል።
በትግራይ ክልል አክሱም ከተማ ይደረሰውን ከፍተኛ የሰብአዊ መብቶች ጥሰትና በሲቪል ሰዎች ላይ የተፈጸመውን ጥቃት አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የመጀመሪያ ደረጃ ወይም ቀዳሚ ያለውን ሪፖርት ዛሬ አውጥቷል። ቪኦኤ ያነጋገራቸው የኮሚሽኑ የምርመራና የክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ የተፈጸመው ሰብአዊ ጥሰት ከፍተኛ ነው ብለዋል።
ከዚህ በፊት
በመደበኛና መደበኛ ባልሆኑ መንገዶች አክሱም ላይ ከፍተኛ የሆነ የሰብአዊነት ጥሰት እንደተፈጸመ ለኮሚሽኑ ገልጸው ነበር። ነገር ግን በጊዜውና በወቅቱ እዛ ሄደን መስራት አልቻልንም። ምክንያቱ ግጭት እንበለው ጦርነት እንበለው ያለው ሁኔታ ፍቃድና ሌሎች ተያያዥ ጉዳዮች ስላላገኘን እዛው ሄደን መስራት አልቻልንም። የካቲት 20 ግን ልካም የኮሚሽኑ ሰራተኞችና መርማሪዎች አካባቢዎች የሚባለውን ሲደርስ የነበሩ ጥቆማዎችን ለማየት ሞክሯል። እና ዛይድን ያገኘ ነው ከፍተኛ የሆነ የሰብአዊነት ጥሰት እንደተፈጠረ ነው። በተለያዩ ወቅቶች አንደኛው ከህዳር 9 እስከ ህዳር 16 ሌላኛው ደግሞ ከህዳር 19 እስከ 21 እስካሁን ደግሞ በሰዓት ላፊ ምክንያት እና በሌሎች የተለያዩ ምክንያቶች ሰዎች እየተገደሉ እንደሆነ ንብረት እየወደመ እንደሆነ ሲደርሱ የነበሩ ጥቆማዎች ዛይድን መረጃ በማሰባሰብ ሰዎች በማነጋገር የተጎጂ ቤተሰቦች አካል በማግኘት ሰነዶች ከሚመለከታቸው አካላት ያካሉ ሆስፒታሎች የቀበሌ ጊዜያዊ አስተዳደር ኃላፊዎች ከነዚህ ከተለያዩ አካላት ያገኘነ መረጃ እንደሚያመለክተው ከህዳር 9 ጀምሮ እስካሁን የተለያዩ ከፍተኛ የሆኑ ሰብአዊ መብት ጥሰቶች እየደረሱ እንደሆነ ነው ሪፖርት ላይ ለመግለጽ የመከረ ነው።
አሁንም ጥቃቱ እየተፈጸመ ነው ማለት ነው አታስመላሽ?
አሁን በሰዓት ላፊ እና በተያያዥ ጉዳዮች ነው። እንደ ህዳር 19 እስከ 21 ተፈጸመው አይደለም የሰው መግደል ምናምን መጀመሪያው እንደነበር አይደለም ግን አልቆመም። በሰዓት ላፊ የአክሱም ዩኒቨርሲቲ ዘበኞች ወደ ስራ ተመለሱ ተብለው ወደ ስራ ከተመለሱ በኋላ አንዱ የተገደለ አለ፣ ሌሎች ደግሞ በከፍተኛ ሁኔታ የተደበደቡ ሰራተኞች እንዳሉ ነውና አሁንም የሚደርሰው ጉዳቱ እንዳልቆመ ነው የተገነዘብነው።
የእናንተ ሪፖርት ሀተታው ላይ ወይም የሰፊው ሪፖርት ላይ የሰዎች ፎቶ ተያይዟልና እነዚህ ሰዎች የተገደሉ ሰዎች ናቸው ፎቶዋቸው የተለጠፉት?
አዎ እዛ ያለው የተገደሉ ናቸው ግን ጠቅላላ የተገደለው ቁጥር አይደለም። እኛ ያዝነው መረጃ እዛ ሄደን ያሰባሰብነው ከተለያየ ምንጮች በመቶዎች የሚቆጠሩ ሰዎች እንደተገደሉ ነው። እና አሁን የመጀመሪያ ደረጃ ሪፖርት ነው፣ ፉል ሪፖርት አይደለም የሚያውና እዛው እንደ ሳምፕል ነው እሱ ያወጣናቸው እንጂ ሌሎችም አሉ። እጃችን ላይ ያሉ የሰው ምስል አለ፣ ተገድሏል ተብለው የተሰጠን የስም ዝርዝር አለ፣ ሰነዶች አሉና እነሱን ሙሉ በሙሉ አጣርተን ጠቅላላ ቁጥሩ ምን ያህል እንደሞተ ምን ያህል ንብረት እንደወደመ ለወደፊት እንገልጻለን። እዛ ያሉት የተገደሉ ናቸው።
እነዚህን ጥቃቶችን የፈጸሙ ግድያዎችን የፈጸሙ አካላት እነማን ናቸው በእናንተ ምርመራ መሰረት?
ከህዳር 9 እስከ 16 ያለው በኢትዮጵያ መከላከያ ሰራዊት እና የኤርትራ ወታደሮች እንደተፈጸመ ነው ያገኘነው መረጃ የሚያመለክተው። ነገር ግን ከህዳር 19 እስከ 21 ያለው ወቅት ላይ ግን በኤርትራ ወታደሮች ከፍተኛ የሆነ የሰው ህይወት እንደጠፋ፣ ከፍተኛ የሆነ በሰዎች ላይ የአካል ጉዳት እንደደረሰ ነዋሪዎችም እዛ ያገኘነው መረጃም የተለያዩ ሰነዶችም እንደዛ ነው የሚያሳየው። ከህዳር 21 በኋላ ያሉትን ደግሞ የተወሰኑት በመከላከያ ኃይሎች የተወሰኑት ደግሞ በኤርትራ ወታደሮች ነው። ስለዚህ ወቅቶቹን ለይተን ማየት ነው የመኮንን ምክንያቱ መረጃው ዝም ብለን በደፈናው የኤርትራ ወታደር ነው የኢትዮጵያ መከላከያ ሰራዊት ነው የፈጸመው ከምንል በየትኛው ወቅት በየትኛው ጊዜ ማን ፈጸመ በሚል ነው። ስለዚህ በተለይ የህዳር 19 እስከ 21 ያለው በኤርትራ ወታደሮች ከፍተኛ ቁጥር ያለው የሰው ህይወት እንደጠፋ ነው ያገኘነው መረጃ የሚያሳየው።
ሰብአዊ ድጋፍ በተመለከተ ሙሉ ሪፖርት ሲወጣ እንደሚያካትቱ ተናግረው ለተጎጂዎች ግን በቅድ ድጋፍ ተደርጓል ማለት እንደማይቻልም ተናግሯል።
ባሏም ያጣች ሚስት አለች፣ ልጆቿም ያጣች እናት አለች። እነሱ ላይ እስካሁን ምንም የተደረገ ድጋፍም ክትትልም የለም። እርዳታ በተመለከተ ግን የተወሰነ አቅርቦት እንዳለ አይተናል፣ ግን በቂ እንዳልሆነ ነው የተገነዘብ ነው።
አክሱም ከተማ ላይ የተመለከታችሁት ነገር ወይም የሪፖርታችሁ ውጤት ምንድን ነው የሚያመላክተው? ምንድን ነው ከዚህ በኋላ መደረግ አለበት?
እኛ እንደ ምክረ ሀሳብ ብለን የሚያስቀመጥነው ሪፖርት ላይም ይህ የሚደርሰው ጥቃት ምንም እንኳን እንደ ህዳር 19 20ና 21 የተፈጸመው ብዛት ባይኖረውም አሁንም አልፎ ዛም ግን የሚፈጸሙ ጥቃቶች እንዳሉ ነው። ነዋሪም እንደዛ ነው የሚገልጽልን። ሰዎች ይደበደባሉ፣ ይገደላሉ፣ ስፖራዲክሊ ማለት ነው፣ በብዙ እንትን ባይሆን። ስለዚህ ጥቃት ውስጥ ላልቆመ አትሊስት አላስፈላጊ የሆኑ የሀይል እርምጃዎች እንዳይወስዱ መንግስት ተገቢውን ክትትል እንዲያደርግ እናሳስባለን።
በአክሱም ከተማ የተፈጸመው ከፍተኛ ያላችሁት የሰብአዊ መብት ጥሰት በአጠቃላይ በክልሉ የተሟላ ምርመራ እንዲደረግ ማሳያ ነው ነው የሚል አንድምታ አለውና
ልክ ነው። ምክንያቱም አሁን የደረሱን ያሉት መረጃዎች እንደሚያሳዩት ይሄ ሰዋዊ መብት ጥሰት አክሱም ላይ ያቆመ አይደለም። በደቡብ በኩል በዚህ በራስላው አካባቢ ከፍተኛ የሆነ የሰዋዊ መብት ጥሰት እንደደረሰ የሚያመለክቱ መረጃዎች አሉ። ወደዛ ወደ አክሱም አካባቢ በቴድ ራሱ ዳሩ ሀፋሽ ማህበረ ደጎ የሚባሉ የገጠር ቦታዎች እዛም ከፍተኛ የሆነ የሰዎች ህይወት የጠፋበት ሁኔታ እንዳለ የሚያሳዩ መረጃዎች ናቸው እንግዲህ የሚደርሱ ጥቆማዎች። ስለዚህ የአክሱሙን መሰረት አድርገን በሌሎች ቦታዎችም ትግራይ ውስጥ በጦርነት ምክንያት የሚፈጸሙ ጥቃቶችን በደንብ አይተን በጥልቀት ለመመርመር እንዲያመችን መንግስትና የሚመለከታቸው የትግራይ ክልል አስተዳደር አካላት አስፈላጊ ትብብር እንዲያደርጉልን ነው በዚህ ሁሉ መግለጽ እንፈልገው።
አቶ አስመላሽ ዮሐንስ የኢሰማኮ የምርመራና የክትትል ከፍተኛ አማካሪ ለሰጡኝ ማብራሪያ በአድማጮቻችን ስም ከልብ አመሰግናለሁ።
አመሰግናለሁ ዮናታን ስለደወልክልኝ።
ኢሰማኮ በሪፖርቱ አነጋገርኳቸው ያላቸው የከተማው ነዋሪዎች፣ የተጎጂ ቤተሰቦችና የአይን እማኞች፣ በርካታ ሲቪሎች ልጆቻቸው፣ ሚስቶቻቸውና እናቶቻቸው ፊት ጭምር በአሰቃቂ ሁኔታ እንደተገደሉ ማስረዳታቸውን ገልጧል። ትናንት ከህዝብ ተወካዮች ምክር ቤት እንደራሰዎች ለቀረበላቸው ጥያቄ ምላሽ ሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል በሲቪሎች ላይ ጉዳት ያደረሰ ማንኛውም አካል ይጠየቃል ማለታቸውም ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በከባድ የጦር መሳሪያ የታገዘ ግጭት የተቀሰቀሰባቸው የሰሜን ሸዋው አጣዬና የኦሮሞ ብሔረሰብ ዞን ከሚሴ አካባቢዎች ትናንትናና ዛሬ ወደ መረጋጋት የሚወስድ ሁኔታ እንደታየባቸው የአካባቢዎቹ የመንግስት ኃላፊዎች ገልጸዋል። እስካሁን በግጭቱ የሞቱና የቆሰሉ ሰዎች እንዳሉ ቢገለጽም ቁጥራቸውን በውል የሚጠቅስ አካል ግን አልተገኘም። ዘገባው የመስፍን አራጌ ነው፣ ዝርዝሩን ያስደምጠናል።
መጋቢት 10 በሰሜን ሸዋ አጣዬ ከተማ ላይ የተቀጣጠለው ግጭት አድማሱን አስፍቶ ከ6 በላይ አካባቢዎች የግጭቱ ሰለባ ሆነዋል። የሰሜን ሸዋ ዞን መንግስት ኮሙኒኬሽን ጉዳዮች መምሪያ ኃላፊ ሰዓዳ ኢብራሂም ለአሜሪካ ድምጽ ሬዲዮ በስልክ እንዳስታወቁት የብዙሃን ሞት፣ አካል ጉዳት፣ ንብረት ውድመትና ዘረፋ ያስከተለውና በከባድ ጦር መሳሪያ የታገዘው ግጭት በአንጻራዊነት ተረጋግቷል።
በዞናችን በኤፍራታ ግድም ወረዳ ማጀቴ ቀበሌ፣ በአንጾኪያ በኩል ሀገረ ማርያም፣ የጀቡሃ ነጊሶ ቀበሌ፣ ፕላስ ደግሞ አጣዬ ከተማ አስተዳደር ላይ ሸዋሮቢት ላይ ግጭቶች ተከስተው ነበር። አሁን ላይ በቦታው የመከላከያ ሰራዊት ገብቷል፣ ልዩ ኃይላችን ገብቷል፣ ሌሎች የፌዴራል ፖሊስ አድማ በታኞችም የገቡበት ሁኔታ ነው ያለው። ያለው ሁኔታ የተሻለ ነው ከሰሞኑ ማለት ነው።
በከሚሴ ከተማም ተመሳሳይ ግጭት ተከስቶ የነበረ ሲሆን ከተማዋ በወትሮ ደማቅ እንቅስቃሴዋ ላይ ባትሆንም እየተረጋጋች መሆኗን ያረጋገጡት የኦሮሞ ብሔረሰብ አስተዳደር ዞን አስተዳዳሪ አህመድ ሐሰን ናቸው።
ከሚሴ እውነት ነው ግጭቶች ነበሩ፣ ያልተለመዱ ሁኔታዎች ተከስተዋል። ያንን አልፈን አንጻራዊ ሰላም መመለስ ችሏል። ስለዚህ ከትላንትናው ጭንቅ የወጣችበት ሁኔታ ነው ያለው ማለት ነው።
ከሰሜን ሸዋና ከኦሮሞ ብሔረሰብ አስተዳደር ዞን አካባቢዎች ስለ ግጭቱ መንስኤና የግጭቱ ተሳታፊዎች የሚሰነዘሩት የተለያዩ ናቸው። አንዱ ወገን ከባድ ጦር መሳሪያ የያዙ የኦነግ ሸኔ ታጣቂ ኃይሎች በህዝቡ ላይ ጥቃት ሰንዝረዋል በማለት ሲከስ፣ የለም የአማራ ልዩ ኃይል ነው ጥቃቱን ሰንዛሪ በማለት ሌላው ይመልሳል። ጠቅላይ ሚኒስትር አብይ አህመድ በትናንትናው የፓርላማ ቆይታቸው እንዳስታወቁት ግን ሁለቱን ብሔረሰቦች ሆን ብሎ ለማጋጨት የሚሰራ አለ ሲሉ ነበር የገለጹት። ያም ሆኖ ግጭቱ የበርካቶችን ህይወት እንዳሳጣ፣ ለበርካቶች ጉዳትና መፈናቀል ምክንያት እንደሆነ የሁለቱም ዞኖች ከፍተኛ አመራሮች ይናገራሉ። አመራሮቹ ትክክለኛውን ቁጥር መግለጽ ባይችሉም በበርካታ ሺዎች የሚቆጠሩ ሰዎች ተፈናቅለዋል።
ክቡር የሆነ ሰው ህይወት ጠፍቷል። አረጋውያን ሞተዋል። መደካሞች፣ ሴቶች፣ ህጻናቶች ነው ያው የሞተውን ቁጥር ለጊዜው የጋራ ስላልገመገምነው ቁጥሩን መስጠት ባልችልም በርካታ ዜጎች ሞተዋል። ንብረቶች ተዘርፈዋል። ንብረቶች ተቃጥለዋል። ቤቶች ተቃጥለዋል። ያለምንም ርህራሄ ማለት ነው።
ሰው ህይወትም ላይ ጉዳት ደርሷል። በሁለቱም እንዲሁም የአካል ጉዳትም ደርሷል። ቤቶች ተቃጥለዋል እና ተፈናቅለዋል ማለት ነው። ቤት የተቃጠለባቸው ሰዎች ንብረታቸው ወድሞ ተፈናቅለዋል።
የት አካባቢ ያሉ ናቸው እነዚህ የህብረተሰብ ክፍሎች?
እነዚህ እዚሁ ከሚሴ ከተማ ውስጥ ከተማ አስተዳደር ውስጥ ያሉ ዳር ላይ የሚኖሩ በከብት እርባታ እና መሰል ሁኔታዎች ውስጥ የሚኖሩ አርሶ አደሮችና ካፒላር ቡት አደሮች ናቸው።
አጣይ ከተማ አስተዳደር ላይ በከፍተኛ ሁኔታ ማህበረሰቡ አካባቢውን ለቆ ወደ ሌላ አካባቢ ሄዷል። አሁን ላይ መከላከያ ገብቷል። የጥብኛም ይጥታ ካላለ ያረጋጋ ነው። ሰላማዊ ዜጎች በተወሰነ መጠን ወደ ቤታቸው እየተመለሱ ያሉበት ሁኔታ ነው ያለው። ሙሉ ለሙሉ አልተመለሱም። ስጋት አላቸው።
ግጭት ተፈጥሮባቸው በነበሩት አካባቢዎች አንጻራዊ ሰላም ይስፈን እንጂ አልፎ አልፎ የጥይት ድምጽ እንደሚሰማና ትናንት በጀውሃ በኩል ጥቃት ለመሰንዘር ተሞክሮ እንደነበረም የሰሜን ሸዋ ዞን መንግስት ኮሙኒኬሽን ኃላፊዋ ጠቁመዋል። የመንግስት ቀዳሚ ተግባር የአካባቢውን ሰላም ወደ ነበረበት መመለስ እንደሆነ የጠቆሙት አመራሮቹ ጉዳት ለደረሰባቸውም ድጋፍ የማድረግ ስራ ይሰራል ብለዋል።
አጠቃላይ ሰላሙ እንዲመለስ የመከላከያ ሰራዊትና የፌደራል ፖሊስ በቅንጅት ከሀገር ሽማግሌዎች፣ ከሃይማኖት መሪዎች፣ ከማህበረሰቡ አጠቃላይ ከበጎ አሳቢው ህዝባችን ጋር ስራ እየሰሩ ነው ያሉት። መንግስት አመራሩም ጋር ተቀራርበው ጥሩ ስራ እየተሰራ ነው ያሉት። ከዚህ ጎን ለጎን አሁን ላይ ትኩረታችን በዋናነት ቶክስ የማስቆም ነው። ከዛ አኳያ ልዩ ኃይሉን ወደ ካምፕ እንዲመለስ የተደረገበት ሁኔታ አለ። ለጊዜው በዚህ ሁኔታ ሰላሙን የማስጠበቅ ሰሙ እንዲረጋ የማድረግ አካባቢ ከጥይት የተሻለ አካባቢ እንዲሆን የተሻለ ሰላም እንዲኖር ህዝባችን የተረጋጋ የመኖር ዋስትና እንዳለው የማረጋገጥ ስራ ነው ቀድሞ እየተሰራ ያለው።
አሁን ለጊዜው መንግስት ማህበረሰቡ ሰላም ጠብቆ እንዲኖርለት የማረጋጋት ስራ እየሰራ ነው ያለው። የጸጥታው ጉዳይ ማለት ነው ህይወት እንዲጠፍ እያደረገ ነው ያለው። ከዛ በዘለለ ደግሞ ኮሚቴ ተቋቁሞ ጊዜያዊ ኮሚቴ እየተሰበሰቡ ያሉ ሀብቶች አሉ። ጉዳት ለደረሰባቸው አካል እንዲደርሱ እየተደረገ ያለበት ሁኔታም አለ። ለጊዜው አሁን አጣዬ ላይ ነው በጣም እንትን ያለው ጉዳት የደረሰው እዛ ስለሆነ አጣዬም ስለሆነ ማህበረሰቡ ቦታ ቤቱን እየለቀቀ በብዛት ሄደው ለጊዜው እዛ ጋር ብቻ ነው ያለው። ግን አስተን እንቀጥላለን። የዕለት ደራሽ ነው ለጊዜው የተደረቀ አሁን ብስኩት፣ እነውሃ ምናምን፣ መኮረኒ ፓስታ ምናምን ነው። አሁን ገና በጣም ብዙ የሞተ ሰው አለ። ቁጥሩን ይፋ ያላደረግ ነው። በጣም ብዙ ቁስለኛ አለ። የሞተው ሌላ ቋሚ ድጋፍ ያስፈልገዋል። ቤተሰቡን ያጣው አካል አለ። ብዙ ልጅ በትኖ የሞተ አባወራ አለ። ቤት ውስጥ ምንም መተዳደሪያ የሌላቸው የመንግስት ሰራተኞች አሉ። የሞቱ የጸጥታ ኃይሎች አሉ።
ህዝቡ የአብሮ የኖረ ህዝብ ነው። የተዋለደ ነው። አብሮነቱ በጣም ጥልቅ ነው። ከዚህ አንጻር የምቹ ሁኔታ ተጠቅሞ ቀጣይ የሚሰራ ስራ ይኖራል። አሁን ግን በዋናነት እየተሰራ ያለው ኮማንድ ፖስት ተዋቅሯል። ይሄ ኮሚቴ አንደኛ ይህንን ቶክስ የማስቆም ስራ ይሰራል። አሁን እየሰራ ነው ያለው። አንጻራዊ ሰላም ተመልሷል፣ እየተመለሰ ነው ያለው። ሁለተኛ ማህበረሰቡን የማወያየት ስራ ይሰራል። ሶስተኛ ገለልተኛ አካል እውነታውን ያጠናል። ያንንም ጥናት መነሻ ተደርጎ የህግ ማስከበር ስራ የሚፈጸም ይሆናል ማለት ነው። ከዚህ ጎን ለጎን የተፈናቀሉ በርካታ ሰዎች አሉ። ሀብት ንብረታቸው የወደመባቸው በሺዎች የሚቆጠሩ ህዝቦች አሉ። ይህንን መልሶ የማቋቋም ስራ የመንግስትና የህዝብ የጋራ ስራ ነው የሚሆነው።
በአካባቢዎቹ ከህክምና መስጫ ተቋማቶች የመንግስት አገልግሎቶች አለመኖራቸውን፣ ትራንስፖርት መቋረጡን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዓለም የጤና ድርጅት የሳምባ ነቀርሳን ወይም ቲቪን ለመከላከል የሚደረገው ጥረት ጨርሶ እየቀረ ነው ይላል። በየዓመቱ ከአንድ ሚሊዮን በላይ ሰዎችን ህይወት የሚቀጥፈውና ለዘመናት የቆየውን ይህንን እድሜ ጠገብ በሽታ ለአንዴና ለመጨረሻ ጊዜ ለመክታት አስቸኳይ እርምጃዎች መወሰድ ይኖርባቸዋል ሲልም አስጠንቅቋል። የተባበሩት መንግስታት የጤና ተቋም የዘንድሮውን የዓለምን የቲቪ ቀን የሚያከብረው ይህንን ከባድ ማስጠንቀቂያ ከመስጠት ጋር ነው። የቪኦኤ ዘጋቢ ሊሳ ሽላይን ከጄኔቫ የላከችውን ዘገባ ደረጀ ደስታ ያቀርበዋል።
የዓለም መሪዎች በልማድ የሳምባ ነቀርሳ የሚባለውን ወይም ቲቪን ከምድረገጽ ለማጥፋት ያስቀመጡት ቀነ ገደብ ሊያልቅ አንድ ዓመት ቀርቶታል። አሁን 2022 ዓመተ ምህረት እየተቃረበ ነው። መረጃዎች እንደሚያሳዩት ግን ያን ግብ ከፍጻሜ ማድረሱ የማይታሰብ መስሏል። በዓለም አቀፍ ደረጃ የቲቪ በሽታን አስመልክቶ የተቀናጀ ምርመራና ሕክምና እንዲሁም በሽታውን ላለባቸው ሰዎች ገና ከመነሻው ጀምሮ የሚያገኙትን እንክብካቤና ክትትል ለማድረግ የታሰበውን ጥረት ሁሉ የኮቪድ-19 ወረርሽኝ በእጅጉ እንደጎዳው የዓለም ጤና ድርጅት ባለስልጣናት ያምናሉ። በዓለም ጤና ድርጅት ዓለም አቀፍ የሳምባ ነቀርሳ ፕሮግራም የሚሰሩት የህብረተሰብ ጤና አጠባበቅ ባለሙያ የሆኑት ፊሊፒ ግላ በመያዙ የኮቪድ-19 ወረርሽኝ የጤናና ማህበራዊ ስርዓቶችን ያናጋ በመሆኑ በዓለም አቀፍ ደረጃ ቲቪን ለመቆጣጠር የተወሰዱ እርምጃዎችንም እንደጎዳው ተናግረዋል። 84 በሚደርሱ አገሮች ውስጥ የሚገኙ 1.4 ሚሊዮን የሚሆኑ ሰዎች እንደ አውሮፓ አቆጣጠር 2020 መጀመሪያ ላይ ያገኙት የነበሩትን ህክምናና ክትትል ማጣታቸውንም ግላዙ ተናግረዋል።
Left untreated, TB results in about 50% case fatality.
ምንም ክትትል ሳይደረግበት የቆየ ቲቪ በሽታ 50% በላይ ለሆነው ሞት ምክንያት ይሆናል። የሳምባ ነቀርሳ በሽታ ካላቸው ሰዎች መካከል ተገቢው ክትትል ካልተደረገላቸው ግማሽ የሚደርሱት ሊሞቱ ይችላሉ። የተመጣጠነ ምግብ ችግር ካለባቸውና በኤችአይቪ ቫይረስ ከተያዙ ደግሞ ይበለጡት ይሞታሉ። በቲቪ በሽታ ተይዘው ከሚሞቱት ጋር ግማሽ ሚሊዮን ያክል ተጨማሪ ሰዎች በዚህ መንገድ እንደሚሞቱ ተረድተናል።
የቲቪ በሽታ በመላው ዓለም በገዳይነታቸው ከሚታወቁት ተላላፊ በሽታዎች ቀዳሚነቱን የሚይዝ በአመት 1.4 ሚሊዮን የሚደርሱ ሰዎችን እንደሚገድል ተነግሯል። 1.8 ቢሊዮን የሚደርሱትን የዓለም 1/4 መጠን ያላቸውን ሰዎች ደግሞ በሽታውን በሚያስይዘው ባክቴሪያ ወይም ተዋህስ የተበከሉ መሆኑ ተመልክቷል። ከኮቪድ-19 ወረርሽኝ በፊት የዓለም ጤና ድርጅት እንደሚገምተው በአመት ወደ 3 ሚሊዮን የሚጠጉ ሰዎች በበሽታው ይያዛሉ። የጤና ድርጅቱ ዓለም አቀፍ የቲቪ በሽታዎች ፕሮግራም መሪ ተሬዛ ካሴቭ እንደሚሉት በኮቪድ-19 ወረርሽኝ ወቅት መደበኛውን የቲቪ ምርመራ የሚያደርጉ ሰዎች ቁጥር በእጅጉ ቀንሷል። ያ ማለት ግን በሽታው ያለባቸው ሰዎች ቁጥርን ያመለክታል ማለት አይደለም። ሳቸው እንደሚሉት እንደ አውሮፓ አቆጣጠር በ2000 ዓመት ብቻ ከግማሽ ሚሊየን በላይ የሚሆኑ ሰዎች ተገቢውን ሕክምና ባለማግኘታቸው በቲቪ በሽታ ሳይሞቱ እንዳልቀሩ በመገመት የዓለም ጤና ድርጅትን ያሳሰበው መሆኑን ይገልጻሉ። ስለሆነም የተቀናጀ ምርመራ አስፈላጊ መሆኑን ካሴቫ ይናገራሉ።
Systematic screening should be scaled up to help
የተቀናጀ የቲቪ ምርመራ ማድረግ በበሽታው የተያዙትንም ሆነ ለበሽታው የተጋለጡትን ሰዎች ይበልጥ ለመርዳትና ለመከላከል ያስችላል። በተቀናጀ መንገድ የምናካሄደው የቲቪ ምርመራ በሽታውን ገና ከመነሻው እንድንደርስበት ያደርገናል። ሰዎችም ከምርመራው ተጠቃሚ በመሆን በሽታውን ቶሎ አውቀው እንዲከላከሉት ያስችላቸዋል።
የዓለም ጤና ድርጅት እንዳስታወቀው እንደ አውሮፓ አቆጣጠር በ2019 ከነበረው ጋር ሲነጻጸር የቲቪ በሽታን አስመልክቶ የመከላከያውንም ሆነ የእንክብካቤውን ህክምና ያገኙት ሰዎች ቁጥር በ20% ቀንሷል። ክፍተቱ በትልቁ ከታየባቸው አገሮች መካከለም ኢንዶኔዥያ፣ ደቡብ አፍሪካ፣ ፊሊፒንስ እና ህንድ እንደሚገኙበት የጤና ድርጅቱ አመልክቷል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ዘጋቢዎቻችንን እናመሰግናለን። አድማጮች አሁን መጪውን ምርጫ በተመለከተ የተሰናዱ ዝግጅቶች የሚቀርቡበት ሰዓት ላይ እንገኛለን። ለዘገባው እናመሰግናለን። ወደ ተከታዩ ከዚሁ ከምርጫው ጋር ወደ ተያያዘ ዘገባ እናልፋለን። የሲዳማ አርነት ንቅናቄ ሲያን 6ኛውን አገራዊ ምርጫ ከክልሉ ብልጽግና ፓርቲ ጋር በቅንጅት ለመወዳደር መስማማቱን አስታወቀ። ይህንን ተከትሎ የሲዳማ አርነት ንቅናቄ ከብልጽግና ፓርቲ ጋር ተዋህዷል የተባለው ንቅናቄው ከፖለቲካ የትግል ስልትና ከግንዛቤ ማነስ የሚመነጭ አሉባልታ ነው ሲል አጣጥሎታል። በሌላ በኩል የሲዳማ አንድነት ፓርቲ ሲያን ከለውጡ በኋላ የሲዳማ ህዝብ የክልልነት ጥያቄ በመመለሱ በአዲስ መልክ የተደራጀ የቀድሞ የሲዳማ አርነት ንቅናቄ ነው ሲል የፓርቲው አመራሮች መሆናቸውን የገለጹ ኃላፊዎች ተናግረዋል። የሲዳማ ክልል ብልጽግና ፓርቲ በበኩሉ ስምምነቱ የተፈጸመው ለህዝብ ጥቅም ሲባል የሲዳማ አርነት ንቅናቄ ጥያቄ ካቀረበ በኋላ ነው ሲል ፓርቲውን ለማዳከም የተደረገ ስምምነት ተደርጎ የሚወራው ሐሳብ ሐሰት መሆኑን ዛሬ በጋራ በሰጡት መግለጫ አስታውቀዋል። የዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
የሲዳማ አርነት ንቅናቄ ሲያን ዋና ጻፍና የፓርቲው ጽህፈት ኃላፊ አቶ ለገሰ ላንቀሞ ፓርቲያቸው ከሲዳማ ክልል ብልጽግና ፓርቲ ጋር ለምርጫው መቀናጀት ሲናገራሉ በተመሳሳይ የምርጫ ምልክት እንደሚወዳደሩና የየራሳቸውን እጩ ማቅረባቸው ማስታውቀዋል።
የሲዳማ አርነት ንቅናቄ ክልል ምስረታ በኋላ ከገዢ ፓርቲ ጋር ከብልጽግና ጋር ፓርቲ ጋር አብሮ ለመስራት ካሚለ ጀምሮ ስነጋገር ሲደራደር እንደነበረ ይታወቃል። በሚደራደርበት እና በሚነጋገርበት ሰዓት ላይ አንድ በሚያደርጉት ነገሮች ላይ ተስማምቶ ለመስራት አንድ በሚያደርጉት ነገሮች ላይ በመቻቻል አብሮ ለመስራት ስነት ፈርሟል። የስነት ሰነድን ሳይጨርስ ግዴ ሰነድ አይመጣለ ስለዳ በመሃል ላይ ወጥቷል። የግዴ ስለዳው የምርጫ ስለዳው ስድስተኛ ዙር አቀራቀጥ ተላላ ብቻ የሚ ወዳደሮችዎችን ለየግል ብልጽግና ፓርቲን በግሉ ስዳማ ክልል ያለው ማለት ነው ሲአልን በግሉ ሊያቀርብ ባለበት ሰዓት ላይ እጆችን በተወሰነ መንገድ ሁለትና ሶስት ክልል ብቻ ሲቀር ጨርሶ ባለበት ሰዓት ላይ ለምን ድርድራችን ባልቅም ስምነቱ ባልቅም ለምን በቅንጅት አንሰራ የምን ከተደራደሪዎች የተነሳ ሐሳብ በመስማማት ወደ ቅንጅቱ ገብተናል።
አቶ ለገሰ የሲዳማ አርነት ንቅናቄ ከብልጽግና ፓርቲ ጋር ውህደት ፈጥሯል የተባለውንም አልተቀበሉትም። ንቅናቄውን ካለማወቅ ከፖለቲካ የትግል ስልት እውቀትና ከግንዛቤ ማነስ የሚመነጭ አሉባልታ ነው በማለት አጣጥሎታል።
ቅድም አልኩ 1162011 አዋጅ 194 2 ንዑስ አንቀጽ 2 ላይ ቅንጅት ማለት ይላል። ቅንጅት ማለት ሁለትና ከሁለት በላይ ሆኑ ፓርቲዎች ህጋዊ ሰውነታቸው ሳይለቁ ለምርጫ ጉዳይና ለተሳሳ ጉዳይ ብቻ የሚቀናጁበት ቅንጅት ነው ይላል። ከዛ ውጪ የሆነ ቅንጅት አይደለም። እኛ ለምርጫ ጉዳይ ብቻ የሆነ ቅንጅት ስለሆነ በአዋጁ መሰረት ያለቀ ቅንጅት ነው እንጂ ወደ መታደምቡ ወደ ወሰደምቡ ገብቶ የሚያፈርሰውና የሚያዋህዱ አይደለም። ውደት ሌላ፣ ቅንጅት ሌላ፣ መተካት ሌላ፣ ግንባ ሌላ። ቅድም አንስቻለሁ ይሄንን። ስለዚህ የኛ ቅንጅት ነው። ቅንጅቱ እስከ መቼ ነው? እስከ ምርጫ ውጤት ድረስ ብቻ ያለ ነው። ፓርቱ እንደነበረ ውስጥ ደንቡ እንደነበረ ሲሙ እንደነበረ የሚቀጥል ነው። በአዋጅ መሰረት ተጠደቀ ነው። እኛ አዲስ አደረግነው ነገር የለም።
ሲአን ከየትኛውም ፓርቲ ጋር አልተዋሃደም፣ ግንባርም አልፈጠርም ብሏል።
እጩዎችን ግን በጋራ አቀርበናል። በቅንጅታችን መሰረት ማለት ነው። ቅንጅት እጩዎችን ስናቀርብ እኩል አላቀረብንም፣ እኩል ክፍፍል አላደረግንም። ምክንያቱም ብልጽግና ለብቻ አቅርቧል፣ ሲአን ለብቻ አቅርቧል። ብልጽግና ቀደም ብሎ በመጨረሱ ለእጩ ተወዳዳሪዎቻቸው አሳውቋል፣ እጩ እንደሆኑ አሳውቋል። ከዛ በኋላ ያደረግን ቅንጅት ስለሆነ ያሳወቁትን ሰው አስቀርተው ወደ ኋላ መልሰው ማለት ነው በሱ ቦታ የሲአን እጩ እንዲተካ በማድረግ ቅንጅታችን ተቀባራቢ እንዲሆን አድርጓል። 12 ለክልል ምክር ቤት፣ 2 ለፓርላማ ምክር ቤት ሲያን እጩ አቅርቦ 14 በድምሩ 14 አቅርቦ ከብልጽግና ፓርቲ ጋር ቅንጅት ፈጥሯል።
የሲዳማ ክልል ብልጽግና ፓርቲ የፖለቲካና የርዕዮተ ዓለም ዘርፍ ኃላፊ አቶ አሰፋ ጎኔሶ በበኩላቸው የብልጽግና ፓርቲ ዋልታ የማይረክት ፓርቲ በመሆኑ ከንቅናቄው ጋር በጋራ ለመወዳደር ተስማምቷል ብሏል። ስምነቱም የተፈጸመው ለህዝብ ጥቅም ሲባል እንደሆነም ተናግሯል። ስምነቱ የሲዳማ አርነት ንቅናቄን ለማዳከም የተደረገ ስምነት ተደርጎ የሚወራው ስህተት መሆኑንም ገልጸው ስምነቱም ተፈጻሚ የሚሆነው በክልል ደረጃ መሆኑን ማስረድቷል።
ብልጽግና ፓርቲ ሌሎች ፓርቲዎችን ለማዳከም ነው ተባለው አይደለም። ምክንያቱም ብልጽግና ፓርቲ አንዱም ዋና አላማው የፖለቲካ ፓርቲዎች መጫወት እንዲችሉ ሜዳውን ማስፋት ሜዳውን ማመቻቸት ነው። ሜዳውን የማመቻቸት ጉዳይ ነው። ምክንያቱም ዲሞክራሲውን እንደ ዲሞክራሲ ለመገንባት ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ተአማኒ ምርጫ እንዲሆን ይሄ እንዲሆን ፓርቲያችን አበክሮ እየሰራ ያለበት ሁኔታ ነው በአሁኑ ጊዜ። መደበለ ፓርቲ ስርዓት ላይ ፓርቲዎች የሚዳከሙ ከሆነ መድብለ ፓርቲው ስርዓቱ በራሱ ችግር ነው። ባለፉት 5 ያለፉት ምርጫዎችን አይተናል። ባለፉት 5 ዙር የተካሄዱ ምርጫዎች የራሱ ጥንካሬም አለው የራሱ ድክመትም አለው። ቅድም እንዳነሳሁት ፓርቲያችን ድል የሆኑ ነገር ወይንም ጥሩ የሆኑ መልካም ነገሮችን እያሰፋ ድክመቶችን እያረመ ይሄዳል ብያለሁ። መሪሁን ህግ ደንቡ ላይ ቦልድሊ ያስቀመጠው ነገር ነው። ስለዚህ ፓርቲዎችን ማዳከም ስህተት ነው። ከዚህ በፊት የተካሄደ ስህተትን አሁን አይደግም።
በሌላ በኩል የሲዳማ አርነት ንቅናቄ ከሲዳማ ብልጽግና ፓርቲ ጋር ክንጅት መፍጠሩን ተከትሎ የሲዳማ አርነት ፓርቲ ወይም ሲአፓ መግለጫ አውጥቷል። ፓርቲው ከለውጡ በኋላ የሲዳማ ህዝብ የክልነት ጥያቄ በመመለሱ በአዲስ መልክ የተደራጀ የቀድሞ የሲዳማ አርነት ንቅናቄ ነው ሲል የፓርቲው ሊቀመንበር አቶ ለማ ወዩ ተናግሯል።
ሲአን አመራራ ባላትነን ሲሉ የነበሩት አሁን ደግሞ አቡር ተሸክመው ብልጽግና ብለው ቀርበዋል። ህዝባችንም ይህንን እየተረዳ ስለሆነ ለአዲስ ነው እንደበለጠ እናቃለን። ሰዎቹ በእርግጥ ቡድኑ ወይነት በቁጥር በስም በቁጥር መጠቀስ የሚችሉ ናቸው። 15 የማይሆኑ ሰዎች ናቸው። እነዚህ ሰዎች ኦልሬዲ ተሾመዋል። ለብልጽግና እየሰሩ ያሉት ውህደት ሲፈጥር፣ ኤንጂ ሲፈጥር፣ ግንባር ሲፈጥር፣ ጥምረት ሲፈጥር፣ መድረክ ሲፈጥር እኮ የሚሄድበት ፖለቲካ ሂደት አለ።
የሲዳማ አርነት ንቅናቄው አቶ ለገሰ ግን በዚህ ሐሳብ አይስማሙም። ሲአን ስሙም ርዕዮተ ዓለሙም ፕሮግራሙም እንዲሁም የፖለቲካ መልካከትም እንዳለ ነው ብሏል።
እኛ በአዋጅ መስረት ነው የተቀናጀ ነው። ቅንጅት ምንድነው የሚለው ነገር ምላሽ ያገኝ ነው። የኛ የዚህ ጥያቄ ምላሽ የሚገኘው ማለት ነው። ውህደት ሌላ ነው፣ መተካት ሌላ ነው፣ ግንባር ሌላ ነው። ቅንጅት ግን ለምንጻ ጉዳይ ብቻ መቀናጀት ነው። እን አልተረዳ መቀናጀት እስከ መቼ ነው? እስከ የትኛ ወር ድረስ ነው? እስከ ስንት አመት ነው የሚለው ያልተረዳ የሚያነሳው ሊሆን ይችላል። ለምን አንሳ ብለን አንኮን ነው። ምክንያቱም በአዋጅ ላይ የተቀመጠው ባለመረዳት ባለማስተዋልም የተነሳ ሊሆን ስለሚችል ማለት ነው። ቅንጅት ለምርጫ ጉዳይ ብቻ ፓርቲዎች የሚቀናጁበት ማለት ነው። እኛ የተቀናጀ ነው በዛ በ1162 2011 ባንከት ዘናት መከተል የተቀናጀን ቅንጅት እንጂ እነሱ እንደምሉት መተካት፣ መዋሃድ፣ ግንባር አይደለም።
ሲአን የተቀናጀበት ዋነኛው ምክንያትም ከሶስት ዓመታት በፊት በአገሪቱ መጥቷል ያሉት ለውጥና ፓርቲው ለውጡን ለማስቀጠል ያለው ከፍተኛ ፍላጎት ነውም ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ገጻችን ላይ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። ተከታዩ መሰናዶ የሴቶች ስኬት የሚዘከርበትን የያዝነውን መጋቢት ወር በማስታከክ የተሰናዳ ዘገባ ነው። በአፍሪካ አዲሷ ሴት ፕሬዝዳንት ከመሆን አንስቶ እስከ የአሜሪካ ሁለተኛ ከፍተኛ የስልጣን እርከን እስከ መቆናጠጥ ብሎም የዓለም አቀፉን የንግድ ተቋም እስከ መምራት ድረስ ሴቶች ከፊታቸው የተጋረጠውን በርካታ እንቅፋት እየጣሱ ወደፊት እየመጡ ነው። የአሜሪካ ድምጽ ዘጋቢ ማርያማ ዲያሎ የሴቶችን ስኬት በሰፊው የሚዘከርበትን መጋቢት ወርን አስታካ የሴቶችን ወቅታዊና ታሪካዊ ክስተቶችን የሚዳስስ ዘገባ አድርሳናለች። ስምንሽ ቁጥር ታቀርባለች።
ይህ አመት በርካታ ጥቁር ሴቶች ታሪክ የሰሩበት አመት ሆኗል። የታንዛኒያ ፕሬዝዳንት የነበሩት ጆን ማጉፉሊ እስከ 2025 የሚቆየውን ሁለተኛ የስልጣን ዘመን እንደጀመሩ ማረፋቸውን ተከትሎ በፈረንጆቹ አቆጣጠር መጋቢት 19 የታንዛኒያ ምክትል ፕሬዝዳንት የነበሩት ሳሚያ ሱሉሁ ሐሰን የሀገሪቱ የመጀመሪያ ሴት ፕሬዝዳንት ሆነው ስልጣን ተረክበዋል። እንደ ሞድስተር ሃንዶምባ ያሉ የታንዛኒያ ነዋሪዎችም መጪው ጊዜ መልካም ሆኖ እንደሚታያቸው ይናገራሉ።
በአሁኑ ሰዓት የሴት ፕሬዝዳንት ስላለን በጣም ደስተኛ ነኝ። በንግድ ስራችን ታግዘናለች። በተለይ የንግድ ባለቤቶችን እራሳቸውን እንዲችሉ ተረዳለች።
ከቅርብ አመታት ወዲህ በርካታ የአፍሪካ ሴቶች ወደ ስልጣን እርከን እየመጡ እንደሆነ በሃዋርድ ዩኒቨርሲቲ የአፍሪካ ጥናት ክፍል መምህር የሆኑት መሐመድ ሳሊዩ ካምራ ያስረዳሉ።
As of now, Africa has had 22
እስካሁን ድረስ በአፍሪካ በሚገኙ 15 ሀገራት 22 ስቴት መሪዎች ወይንም አንድ ፕሬዚደንት ወይንም እንደ ጠቅላይ ሚኒስትር ያሉ ርዕሰ ብሔሮች ለአጭር ጊዜ የሚሆን ለጊዜያዊነት አሊያም በሙሉ ጊዜ ወደ ስልጣን መጥተዋል።
ከነዚህ ውስጥ የላይቤሪያ ፕሬዝዳንት የነበሩት ኤለፍ ጆንሰን ሲርሊፍ፣ የማላዊዋ ጆይስ ባንዳ፣ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ፣ የመካከለኛው አፍሪካ ሪፐብሊክ መሪ ካትሪን ሳምባ ፓንዛ ይገኙበታል። ሴኔጋልም ሁለት ሴት ጠቅላይ ሚኒስትሮች የነበሯት ሲሆን እንደ ጋምቢያ፣ ዛምቢያና ታንዛኒያ የመሳሰሉ ሌሎች አፍሪካ ሀገራትም ሴት ምክትል ፕሬዝዳንቶች ነበሯቸው። ሌላው በ2021 ታሪክ የሰሩት የኢኮኖሚ ባለሙያና የቀድሞ የናይጄሪያ መንግስት ሚኒስትር የነበሩት እንጎዚ ኦኮንጆ ኢዌአላ ናቸው። በፈረንጆቹ አቆጣጠር መጋቢት 1 ላይ የዓለም ንግድ ድርጅት ዋና ዳይሬክተር በመሆን የመጀመሪያዋ ሴትም አፍሪካዊም መሆን ችለዋል። ኦኮንጆ ኢዌአላ በዚህ ስልጣናቸው ታሪክ መስራት በመቻላቸው ደስተኛ እንደሆኑና ኩራት እንደሚሰማቸው ውጤት ያለው ስራም ለመስራት እንደሚጥሩ ተናግረዋል።
I want to make sure that people remember my continent.
ሰዎች የመጣሁበትን አህጉር በአለም የንግድ ድርጅት ውስጥ ልዩነት ያመጣ መሪ ያፈራ አድርገው እንዲያስታውሱት ፈልጋለሁ።
በናይጄሪያ የፓርላማ ተመራጭ የነበሩና በኢትዮጵያና በአፍሪካ ህብረት የናይጄሪያ አምባሳደር ሆነው ያገለገሉት ንኮዮ ቶዮ በበኩላቸው ኦኮንጆ ኢዌአላ በአለም ንግድ ድርጅት ያላቸው ኃላፊነት ትልቅ መልእክት የሚያስተላልፍ ነው ይላሉ።
When you start opening up the room to the voices of women, you're also opening up the room to the voices of the many other people.
የሴቶች ድምጽ እንዲሰማ በሩ መከፈት ሲጀምር ሌሎች እድል ያልተሰጣቸው በርካታ ሰዎች ድምጽም አብሮ ይሰማል። በተለይ በሰፊው ሲንሰራፋ የነበረው አስተሳሰብ ካፒታሊዝምና የዓለም ስርዓት የተወሰኑ የህብረተሰብ ክፍሎችን ፍላጎት ላለማየት ታውሮ እንደነበረ ይታያል። ይሄ አካታችነት በትልቁ ወደፊት የሚያራምደን ነው።
ይህ አመት የጀመረው በዩናይትድ ስቴትስ በተሰራ ሌላ ታሪካዊ አጋጣሚም ነበር።
እኔ ካማላ ሃሪስ በግልጽ ቃል ገባለሁ።
በጥር ወር ላይ ምክትል ፕሬዝዳንት ካማላ ሃሪስ የመጀመሪያዋ የአፍሪካና እስያ ዝርያ ያላቸው እንዲሁም ሴት በመሆን በዩናይትድ ስቴትስ የስልጣን እርከን ሁለተኛ ደረጃ ላይ መቀመጥ ቻሉ። ካማላ ዋሽንግተን ውስጥ መሐመድ ሳሊዩ ካማራ የሚመሩት የአፍሪካ ጥናት ትምህርት ክፍል በሚገኝበት ሃዋርድ ዩኒቨርሲቲ ነበር ትምህርታቸውን ያጠናቀቁት።
America has finally reached this level where the vice president
United States ምክትል ፕሬዝደንቱ ጥቁር ሴት መሆን የምትችልበት ደረጃ ላይ ደርሰናል። ያቺ ጥቁር ሴት ደግሞ እዚህ ደረጃ ላይ ደረሰችው ጥቁር ስለሆነች ወይንም ሴት ስለሆነች ብቻ እንዳልሆነ ማስመስከር የቻለች ናት። ኤንስል ማሳነስ አይደለም፣ ግን ለምሳሌ ራስዋን ችላ ለፕሬዝደንትነት መወዳደር ትችላለች። ለዲሞክራቲክ ተመራጩ ጣምራ ሆና ለመመረጥ ያበቃት የራስዋ መብትና ያገኘችው ክብር ነው።
ሃሪስ እናታቸው ህንዳዊ አባታቸው ደግሞ ጃማይካዊ መሆናቸውን ካማራ ያሰምሩበታል።
ከአፍሪካ አሜሪካዊ ማንነቷ ጎን ለጎን እስያ አሜሪካዊትም ካሪቢያን አሜሪካዊትም ናት። ምክትል ፕሬዝደንት ሃሪስ ትክክለኛውን ዓለም አቀፍ የአፍሪካ ዝርያ ትወክላለች። ይሄ ደግሞ ለጥቁር ሴቶች ትልቅ በር ከፍታል፣ ለጥቁር ልጃገረዶች ብቻም ሳይሆን ለእስያ ልጃገረዶችም ጭምር።
ካማራ አክለው በአንዳንድ ሀገራት ሴቶች ወደ ኃላፊነት ቦታ እየመጡ ቢሆንም የተወሰኑ ተጽዕኖችን ከማሳደር ውጪ ትክክለኛ ስልጣን እንዳይኖራቸው የሚያደርጉ ማነቆች አሁን ምንም እንዳሉ ያሰምሩበታል። በማርያማ ዲያሎ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ዘጋቢዎቻችንን እናመሰግናለን። ሴቶችና ቤተሰብ ነው ተከታዩ መሰናዶ። ወይዘሮ ወጋየው ከተማ ከኢትዮጵያ በታዳጊነቷ ጊዜ የወጣች በነርስ ሙያ የምታገለግል በዩናይትድ ስቴትስ የፔንሰልቬኒያ ከተማ ነዋሪ ናት። ተወልዳ አደገችባትን የሐረር ከተማን የጤናና የንጹህ ውሃ ችግር ለመቅረፍ ከቤተሰቧና ከሌሎችም አጋዦች በመታገኘው ድጋፍ ወደ ሀገሯ እየተመላለሰች በመስራት ላይ ትገኛለች። የገንዘብ እርዳታ በማሰባሰብም በከተማዋ ባለ ትምህርት ቤት ክሊኒክ እንዲሁም የውሃ ጉድጓድ አስቆፍራለች። እርሷና ድጋፍ ሰጪዎቿ ይህንን ጥረት የጀመሩት ኮቪድ-19 ከመከሰቱ በፊት ሲሆን ወረርሽኙን ለመከላከል አንዱ መንገድ እጆችን መታጠብ እንደመሆኑ ላደገችበት ቀይ በውሃ ተደራሽነት የበኩሏን ማድረጓ ደስታን እንደሚሰጣት አጋርታናለች። እንደ ጤና ባለሙያም የኮሮና ቫይረስ ስርጭት ያሻቀበ በመሆኑ ተገቢውን ጥንቃቄ ማድረግ አስፈላጊ መሆኑንም ታስገነዝባለች። ቆንጅታየ ሰኞ የዋለውን የዓለም የውሃ ቀን ምክንያት አድርጋ አነጋግራታለች። ጥረቷ ከጤና ዘርፍ ወደ ውሃ ተደራሽነት እንዴት እንደተሻገረ በመግለጽ ትጀምራለች።
2019 ሐረር ላይ ክሊኒኩን ለመጎብኘት ሄደን ከተማው ውስጥ ስለፈት ስለነበረ ክሊኒኩ ከፍላቸው አማቾ የወጡ ህጻናቶችን አይቶ ባለቤቴ ለማናገራቸው በሄደ ጊዜ ውሃ ፍርሶች ውስጥ አልነበረም። እቤትም ውሃ አልነበረም። ልጆቹ ውሃ ሳይጠጡ ነው ያሉት። እና ወደ ክሊኒካ መጥቶ ውሃ ገዝቶላቸው ምግብ ገዝቶላቸው ከተመለሱ በኋላ ምን ያህል አንገብጋቢ እንደሆነ በመረዳት ከዛ እንደተመለስን ያደረግነው ነገር ጥናትን ነው። ከዛም እግዚአብሔር ረድቶን ወዲያውኑ እዛ ትምህርት ቤት ውስጥ ውሃ ጉድጓድ ለማስቆፈር ችለናል። ውሃውን ሞቶ አሁን በብዙ ከመጠጣት አልፎ እጃቸውን ለመታጠብ በብዙ ረድቷቸዋል። እና እንደዛ ነው ይሄ ውሃ ስራ የተጀመረው።
በትምህርት ቤቶች አካባቢ ነው የውሃ አቅርቦቱን ለማሰናዳት የቻላችሁት?
አሁን ላይ 7 ትምህርት ቤት ላይ ውሃው እየተቆፈረ ነው ያለው። በተጨማሪ ደግሞ አዛውንቶች የሚኖሩበት አካባቢ ያለ ሐረር ላይ ወጣ ብሎ እዛ ውሃ ማጠራቀሚያ ትልልቅ እቃዎች 3 ገዝተን በደንብ ውሃ ያለማቋረጥ እንዲያገኙ እግዚአብሔር ረድቶን እየሰራ ነው ያለው አሁን ላይ።
በምንድን ነው እንግዲህ የወጪውን ድጋፍ የምታገኙት? ቀላል ወጪ አይደለም።
ወጪ ነው። ፐንሰልቬኒያ ሰው በጣም ደግ ነው። እኛም ምግብ እንሰራለን፣ የኢትዮጵያ ምግብ እንሰራለን እና ሰው መጥቶ ያን ይበላልናል እና የሚችሉትን ዶኔት ያደርጋሉ። ለውሃ እስካሁን ድረስ በግለሰብ ደረጃ ወደ $16,000 አግኝተናል። አንድ ሴት 11,000 ብር 2 ጉድጓድ እንዲቆፈር፣ እንደገና ሌላ አንድ ሰውም እንደዚህ ለአንድ ጉድጓድ አስተዋጽኦ አድርገዋል። ከዛ አልፎ ደግሞ ድንበር የለሽ የሐረር ልጆች የውሃ ጉድጓድ ሶስቶች ላይ አብረውን ለመቆፈር ይሄ ስራ ተጀምሮ አሁን 3 ጉድጓድ እየተቆፈረ ነው። ለዛም ሳላመሰግን ማለፍ አልፈለግም።
አብረው ሲያደጉ እያገዙሽ ነው።
እውነት ነው። አዎ፣
ትልቅ ነገር ነው። እንግዲህ ከኮቪድ ወረርሽኝ በፊት በጀመራችሁት በዚህ የውሃ አቅርቦት ተደራሽ የማድረግ ጥረት ህብረተሰቡን ከኮሮና ቫይረስ ለመጠበቅ አንዱ መንገድ የሆነው እጆችን ቶሎ ቶሎ መታጠብም እንዲሳካ የበኩላችሁን መልካም አስተዋጽኦ እያደረጋችሁ ናችሁና ምን ይስማችኋል ወጋየው?
በጣም 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 ደስ የሚል ነገር ነው። እኔ በተለይ ለየት ያለ ማስታውሰው ነገር አለ። ሳድግ ውሃ የማይኖርበት ጊዜ ነበረ እና ወንዝ እየሄድን ውሃ በጭንቅላት የተሸክም የነበረ ውሃ ወደ ቤት የማመጣው እና ይሄ ነገር እንዳይሆን ይሄን ነገር ለመስበር እግዚአብሔር እድል ፋንታ አድርጎ እዛ ቦታ ላይ ስላስቀመጠን በጣም ደስተኞች ነን።
ኮቪድ ከገባን በኋላ ማስክም የመሳሰለውን አስፈላጊውን ነገር ይዘን ከቤተሰብ ጋር ሄደን ነበር ብለሽናል እና እስቲ ተመክሯችሁን ግለጪልን።
እሺ፣ ምንድነው ብዙ ማስኮች፣ ዲስፖዘብል ማስኮች፣ በጨርቅ የተሰሩ ማስኮች። ለምን ዲስፖዘብል ማስኩ በወረቀት የተሰራው ማስክ
ጥቅም ላይ ውሎ የሚጣለው ማለት ነው?
አዎ፣ ስለሚጣል በደሞ በጨርቅ በደሞ ተሰርቶ ሰዎች ብዙ ተባብረውን እሱን ወስደን በተለይ መንገድ ላይ ለሚያድሩና ለድሆች እሱ እንዲሰጥ አድርገናል። ከሳሙና ተገዝቶ ሳሙና እንዲሰጣቸው አድርገናል። ለምን ምግብ የሚበሉት የሌላቸው ሰዎች ሳሙና መግዛት አይችሉም።
ልክ ነው።
ሌላው ነገር ደግሞ ገላቸውን የሚታጠቡበትን ቦታ አዘጋጅተን እዛ ሲመጡ ገላቸውን ታጥበው ልብሳቸውን ቀይረው ላፋቸውን ማስክ ሰጥተን ትምህርት አስተምረው ማስኩ እንዴት እንደሚጠቀሙ እዛ ያሉ የጤና የሚሰሩ ሰዎች ክሊኒክ ውስጥ እየሰፈሩ እየሄዱ ኮቪድን ሰው እንዴት መከላከል እንደሚችል እንዴት እጃቸውን መታጠብ እንደሚያስፈልጋቸው ከዛም አልፎ ማስክን በመስጣት በተቻለን መጠን ሰው ጋር ለመድረስ ሞክረናል፣ እያደረግን ነው ያለ ነው። አሁን
እንግዲህ በዘገባዎች እንደሚሰማው የእኛም ሪፖርተሮች ሰሞኑን እየዘገቡበት ነው ኢትዮጵያ ውስጥ የኮሮና ቫይረስ ስርጭት በአሳሳቢ ሁኔታ እየጨመረ መሆኑ ነው የሚነገረው። ሰውም ቫይረሱን ለመከላከል የሚመከሩትን መንገዶች ሁሉ አጥብቆ ሳይዘናጋ ተግባራዊ እንዲያደርግ እየተመከረ ነው። ወጋየሁ፣ አንቺ የጤና ባለሙያ እንደመሆንሽና የሙያ ስልጠናውም ተመክሮም ስላለሽ በዚያ ላይ ደግሞ አሁንም በጸረ ኮቪድ ግንባር ሆስፒታል ውስጥ ነው የምትሰሪውና በኮቪድ መታመም ምን እንደሚመስል ኮሮና ቫይረስን ናቅ ናቅ የሚያደርግ ወይም ደግሞ ባለማወቅ የባለሙያን ምክር በትክክል ተግባራዊ ከማድረግ ወደ ኋላ ለሚል ሰው ምን ምክር ትሰጫለሽ? ነው በዚህ አጋጣሚ
ኮቪድ እንደዚህ ቀላል በሽታ አይደለም። በተለይ የልብ በሽታ፣ የስኳር በሽታ፣ የደም ግፊት ባለስ በሽታ ላለባቸው ሰዎች በጣም የበለጠ አስቸጋሪ በሽታ ነው። ይሄ በሽታ የሚጎዳው ሳምባችንና ትንፋሻችንን ስለሆነ ሰው ካልተነፈሰ መኖር አይችልም። አሁን እዚህ ትንፋሽ ለሚያስቸግረው ሰው ኦክስጅንም ቢሆን መተንፈስም ላስቸገረው የሚተነፍስለት መሳሪያዎች ብዙ አሉ። በዛም እንኳን ልንቋቋመው አልቻልንም። በጣም ብዙ ሰው ነበረ እየሞተ ያለው። ስለዚህ ኢትዮጵያ ውስጥ እባካችሁ ወገኖቼ የምለመናችሁ ነገር በተቻለ መጠን ራሳችሁን ጠብቁ፣ እጃችሁን ታጠቡ፣ አፍንጫችሁን፣ አይናችሁን፣ አፋችሁን በእጃችሁ አትንኩ። ሌላው ነገር ደግሞ በተቻለ መጠን አፋችሁና አፍንጫችሁ ሸፍኑ። ያ ስትሸፍኑ አፋችሁን ብቻ ሳይሆን አፍንጫችሁም አብሮ በደንብ መሸፈን አለበት። ካልተሸፈነ ምንም ማስክ ማድረጉ ዋጋ የለውም። ስለዚህ በተቻለ መጠን አፋችሁንም አፍንጫችሁንም በደንብ አድርጋችሁ ሸፍኑት። ርቀታችሁን ጠብቁ። ጥንቃቄን በደንብ ማድረግ እናንተም ለህብረተሰቡም ጠቃሚ ነው። እውነት ነው፣ ክትባቱ መጥቷል። ግን አንድ ነገር ማወቅ የሚያስፈልገው ክትባቱንም ብንከተብ ከኮቪድ 100% ይጠብቀናል ማለት አይደለም። ጉልበቱን ሊቀንስልን ይችላል። ስለዚህ ለወንድም ለእህት ሲባል ጥንቃቄ ማድረግ ያስፈልገናል። ብንከተብ አሁን ኢትዮጵያ ደርሶ እስክንከተብ ሁላችንም በጣም ጊዜ የሚወስድ ነገር ነው።
ልክ ነው።
ጤና አዋቂዎች የሚመክሩትን ምክር መከተል በጣም አስፈላጊ ነገር ነው። እድሜው ለገፋ ሰው በሽታን የመቋቋም ጉልበታቸው ከወጣቱ ያነሰ ነው። ስለዚህ አባቶቻችንና እናቶቻችንን ታላላቆቻችንን ለእነሱ ስንል የበለጠ ልንጠነቀቅ ይገባል ማለት ነው። እንደው በተቻለ መጠን ሰርጉንም ሀዘኑንም እንደው በልክ ብናደርገው ሰው ባናበዛ፣ የግድ ሰርግ መሆን ካለበት ቢቻል ውጭ ክፍት ቦታ ላይ ብዙ ሰው ሳይበዛ ቢደረግ። ሀዘን ደግሞ ከሆነ ግድ የለም የምታቀብሉትን ነገር የምትወስዱትን ነገር ካለ ወስዳችሁ አቀብላችሁ ብትመለሱ። ለምን በሽታው እንዳይስፋፋ ያደርጋል። በዛ ምክንያት ብዙ ሰዎች ብዙ ችግር እንደደረሰባቸው ሰምተናል። እስከ ሞት ድረስ የደረሱ አሉ ለሰርግ ላይ ተገኝተው እና ራስን ከዛም ለተወሰነ ጊዜ ማገለሉ ጠቃሚ ነው ህይወታችን ከምናጣ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።
I'm a man of God.